ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 22 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን።
ጤና ይስጥልን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
በአዲስ አበባ ቤት ከማፍረስ እንቅስቃሴ ጋር ተያይዞ ሕይወት ጠፋ።
ከኋላችን ጮሆ ትሩምታ ቀለጠ። ከዛ ምንድን ነው ብለን ስንል ከታች ያለ ከኡሬ የሚባል ሰፈር ከዛ ያለ እያፈረሱ ነው። እኛ ነዚያ ሰብስቦ እነሱ እዚያ ያፈርሳሉ።
እማኝነታቸውን ከሰጡን የአካባቢ ነዋሪዎች የአንዷን ድምፅ ነው የሰማችሁት። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በመንግስቱ ሚዲያ መግለጫ ሰጥቷል። በአብይ ርዕሳችን ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢስታንቡል ትላንት ከቀትር በኋላ በደረሰው ለ41 ሰዎች ሕይወት መጥፋትና ከ200 በላይ የመቁሰል አደጋ ምክንያት በሆነው የአጥፍቶ ጠፊዎች የቦምብ ጥቃት ሳቢያ የዘጋቸውን የአታቱርክ ዓለም አቀፍ የአይሮፕላን ማረፊያ በዛሬ ዕለት ለአገልግሎት ከፍታለች። ሪቻርድ ግሪን ያደረሰን ዘገባ አሉላ ከበደ ያቀርበዋል።
በኢስታንቡልና በዩናይት ስቴትስ መካከል የሚያደርገውን ጨምሮ ለአጭር ጊዜ አቋርጦት የነበረውን የበረራ አገልግሎት ማስተናገድ መጀመሩን የቱርክ አየር መንገድ አስታወቀ። ቁጥሩ የበዛ ተሳፋሪ በማስተናገድ ወደሚታወቀው የአውሮፕላን ጣቢያ ታክሲ ተሳፍረው የመጡት ሶስቱ አጥፍቶ ጠፊዎች የፖሊስ ኃይል አካባቢውን መክበብ ከመጀመሩና የታጠቁትን ቦምብ ከማቀጣጠላቸው አስቀድሞ ተራ ለመጠባበቅ በተሰለፈው ተሳፋሪና በስፍራው በነበረው ብዛት ያለው ሰው ላይ በአውቶማቲክ ጠመንጃ የእሩምታ ተኩስ መክፈታቸውን የቱርኩ ጠቅላይ ሚኒስትር ቢናሊ ይልድሪም አስረድተዋል። ከአደጋው በሕይወት ለመትረፍ የቻሉ አንዳንዶችም ያለፉበትን ሁኔታ እንዲህ ያስታውሳሉ።
ሁለት ቦምቦች በየተራ እንደፈነዱ የተኩስ እሩምታ ተከተለ። እናም በድንጋጤ ተውጠው ወዲህና ወዲያ ሲሯሯጡ አንዳንዶች መሬት ያዙ። ከጥቂት ደቂቃዎች በኋላም በየት በኩል ማምለጥ እንደምንችል አመላከቱን። ከዚያም ለአንድ ሰዓት ያህል ምድር ቤት ውስጥ ቆይተን ይኸው አሁን ሁሉም ነገር ሲረጋጋ ወጣን። ምን ያህል ሰው እንደ ሞተና ምን ያህል ሰው እንደ ቆሰለ አላወቅኩም። እንደምገምተው ግን እጅግ የከፋ ጉዳት ነው የደረሰው።
ጠቅላይ ሚኒስትር ይልድሪም ጨምረው እንዳስረዱት ጥቃቱን ያደረሰው ራሱን እስላማዊ ግዛት ብሎ የሚጠራው ጽንፈኛ ቡድን ሳይሆን እንዳልቀረ እስካሁን የተገኙት የቅድመ ምርመራ መረጃዎች ይጠቁማሉ። በያዝነው የአውሮፓውያን 2016 ዓ ም ውስጥ በቱሪስቶች ላይ በተነጣጠሩና በኢስታንቡል በደረሱ ሁለት መሰል የአጥፍቶ ጠፊ ቦምብ ፍንዳታዎች ጽንፈኛው ቡድን አይሲል ኃላፊነቱን መውሰዱ ይታወቃል። አሊ ኮላ የኢስታንቡል ከተማ ነዋሪ ናቸው።
ይህ እጅግ የከፋ የጅምላ ግድያ ነው። ቱርክ እንዲህ ላለው የክፋት ሥራ ልትዳረግ አይገባትም። ሰዎች ይህን መሰል ወንጀል ለምን እንደሚፈጽሙ አይገባኝም። ልል የምችለው የለኝም። እጅግ አሳዛኝ አደጋ ነው። ማንም ሊፈጽመው የማይገባ ነገር ግን ይኸው አንዳንዶች እንዲህ ፈጽመውት የሚገኝ የወንጀል የጥፋት ምግባር ነው። ሌላ ልል የምችለው ነገር የለም። ይህ እጅግ አሰቃቂ እንዲሁም ኢሰብአዊ ድርጊት ነው።
አንካራና ኢስታንቡል ባለፈው ዓመት በአይሲል ወይም በኩርድ አማጽያን የተቃጡ ናቸው በተባሉ የቦምብ ጥቃቶች ቁጥራቸው የበዙ ሰዎች ለተገደሉባቸው ጥቃቶች ኢላማ ለመሆንም ተገደዋል። የኩርዱ አማጺ ቡድን ፒኬኬ በያዝነው የሰኔ ወር በፖሊስ አውቶቡስ ላይ የሰነዘረውንና ለ11 ሰዎች ሞት ምክንያት የሆነውን ጥቃት ጨምሮ በአመዛኙ የጸጥታ ኃይሎችን የጥቃት ኢላማው በማድረግ ነው የሚታወቀው።
በትግራይ ክልል ውቅሮ ከተማ ትናንት በደረሰ የመኪና አደጋ 5 የክልሉ የሴቶች ቢሮ ሠራተኞች ሕይወት አልፏል። በአደጋው ሕይወታቸው ያለፈው የክልሉ የሴቶች ጉዳይ ቢሮ ኃላፊ፣ ሌሎች 3 ከፍተኛ ባለሙያዎችና የመኪናው አሽከርካሪ መሆናቸውን ግርማይ ገብሩ ከመቀሌ ዘግቧል። ግርማይ ተጨማሪ አለው።
በመኪናው አደጋ ሕይወታቸው ላጡት የሥራ ኃላፊዎች ዛሬ ጠዋት በመቀለ ከተማ በሚገኘው የሐውዜን አደባባይ የስንብት ስነ ስርዓት ተካሂዷል። የማዕከላዊ ኮሚቴ አባልና የቢሮው ኃላፊት የወይዘሮ ሙሉ ካሳ የቀብር ስነ ስርዓት የትግራይ ብሔራዊ ክልላዊ ርዕሰ መስተዳድር አቶ አባይ ወልዱና ሌሎች ባለስልጣናት በተገኙበት ዛሬ በዕዳጋ ሐሙስ የቅድስተ ማርያም ቤተክርስቲያን ተፈጽሟል። የ33 ዓመቷ ወይዘሮ ሙሉ በህወሓት 12ኛ ጉባኤ ከተመረጡት ተተኪ ማዕከላዊ ኮሚቴ ሲሆኑ ባለትዳርና የሶስት ልጆች እናት እንደነበሩም ከቀረበው የህይወት ታሪካቸው መረዳት ይቻላል። የትግራይ ብሔራዊ ክልላዊ መንግስት ባደጋው ህይወታቸውን ባጡ ወገኖች የተሰማውን ሐዘን በመግለጽ ለቤተሰቦቻቸውና ወዳጆቻቸው መጽናናቱን ተመኝቷል። በትግራይ ክልል የተሽከርካሪዎች አደጋ ዘንድሮ ከአምናው 6 ከመቶ መጨመሩንና በዚህው ዓመት እስካሁን ቀን ድረስ ከ300 በላይ ሰዎች መሞታቸውን በትግራይ ክልል የፖሊስ ኮሚሽን ጉዳዩን የሚመለከታቸው ኢንስፔክተር ሙልጌታ ሀድጉ ገልጸዋል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
ከ200 በላይ ሰዎችን በመግደልና ህፃናትን ጠልፎ በመውሰድ ተጠያቂ ናቸው የተባሉ የሙሌ ጎሳ አባላት በስም መለየታቸውን የኢትዮጵያ የመከላከያ ሚኒስቴር አስታወቁ። መከላከያው ሚኒስቴር የተጠለፉት ሰዎች ቁጥር 103 መሆናቸውን ሲናገር፣ የጋምቤላ ክልል አስተዳደር ግን 125 ናቸው ይላል። 91 ልጆች ተገኝተው መመለሳቸው ቀደም ሲል ተነግሯል። ሚኒስትሩ ሲራጅ ፈጌሳ ለፓርላማ አባላት እንዳስታወቁት ሰዎቹ ለፍርድ የሚቀርቡት እዚያው ደቡብ ሱዳን ውስጥ ነው። ዘጋቢያችን እስክንድር ፍሬው ተጨማሪ ዘገባ አለው።
ሚያዝያ 7 2008 ከደቡብ ሱዳን ወደ ኢትዮጵያ ግዛት የገቡ የሙርሌ ጎሳ ታጣቂዎች ከ200 በላይ ሰዎችን በጭካኔ ገድለዋል፣ ህፃናትን ጠልፈው ወስደዋል፣ ከብቶችንም ዘርፈዋል። የኢትዮጵያ የመከላከያ ሰራዊትም በአጥፊዎቹ ላይ እርምጃ ለመውሰድ ወደ ደቡብ ሱዳን ድንበር ዘልቆ ገብቷል። ቀድሞ የታሰበው የኃይል እርምጃ ወደ ድርድር በመቀየሩም ህፃናቱ በዚሁ መንገድ እየተመለሱ ይገኛሉ። ይህም ሆኖ ግን ገዳዮቹ ከተጠያቂነት እንደማያመልጡ የጋምቤላ ክልልና የፌዴራል መንግስቱ ባለስልጣናት ሲገልጹ ቆይተዋል። ትናንት ለፓርላማው ማብራሪያ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ ደግሞ እነዚህ ገዳዮች በስም መለየታቸውን ገልጸዋል። ለፍርድ የሚቀርቡት ግን እዚያው ደቡብ ሱዳን ውስጥ እንደሆነ ጠቁመዋል።
ወንጀለኞቹ እነማን ናቸው የሚለውን በዝርዝር ተለይቷል። ወንጀለኞች በስም ዝርዝር ጭምር ለይተናል። ስለዚህ በዛ መልክ ቀጣይ ለህግ መቅረብ ያለባቸው ለህግ እንዲቀርቡ የሚደረግ ነው የሚሆነው። ህጋዊ ፕሮሰሱ ምን ይሆናል የሚለው ዞሮ ዞሮ ተጠያቂ የሚሆኑት በዛው ሀገር ህግ ነው። ከዛ መንግስት ጋር ነው ተቀናጅተን የምንሰራው። ከደቡብ ሱዳን መንግስት ጋር በቅንጅት የሚሰራና እዛው የሚፈጸም ነው የሚሆነው።
ተጠልፈው የተወሰዱት ህጻናት ቁጥር 125 እንደሆነ ሲገለጽ ቆይቷል። በመከላከያ ሰራዊቱ የሚታወቀው ቁጥር ግን 103 መሆኑን ሚኒስትሩ ተናግረዋል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ ንጹሐን ዜጎችን በጭካኔ የገደሉ ስደተኞችም እዚያው ጋምቤላ ከተማ ለፍርድ እየቀረቡ መሆኑን የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሲገልጹ ቆይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሶማሊያ ማዕከላዊ ክፍለ ሀገር ጋልጋዱድ በመንግስት ወታደሮችና በጽንፈኛ አማጽያን መካከል በተካሄደ ውጊያ ቢያንስ 24 ሰዎች መገደላቸውን የመንግስቱ ባለስልጣናት አስታወቁ። የአልሻባብ ታጣቂዎች ውድቅት ላይ ኤል ሐሬሪ በሚባል መንደር በሚገኝ የሶማሊያ ወታደሮች ሰፈር ላይ ጥቃት መክፈታቸውን አይተናል ያሉ ሰዎች ተናግረዋል። የጦር ሰፈሩ አዛዥ ኮሎኔል አህመድ መሐመድ 18 አማጽያን፣ 5 የመንግስት ወታደሮችና 1 ሲቪል መገደላቸውን ለአሜሪካ ድምፅ የሶማልኛ አገልግሎት ተናግረዋል።
የሶማሊያ ፌዴራላዊ መንግስት በ30 ዓመታት ውስጥ ለመጀመሪያ ጊዜ የብሔራዊ ልማት እቅድ አውጥቷል። የልማቱን እቅድ ያረቀቀው የእቅድና የዓለም አቀፍ ትብብር ሚኒስቴር ሚኒስትር አብዲ አይንተ ይህ ለሶማሊያ የልማት አጀንዳ ትልቅ ነገር ነው፣ ሀገሪቱ ለልማት ዝግጁ መሆኗን ያሳያል ብለዋል። ተንታኞች እንደሚሉት አዲሱ የብሔራዊ ልማት እቅድ ሶማሊያ ለአስርተ ዓመታት ያህል በውድመትና በኢኮኖሚ ድቀት ውስጥ ተዘፍቃ ከቆየች በኋላ በልማት ደረጃ ላይ መድረሷን ያሳያል። ዛሬ ሞቅዲሾ ውስጥ ለሚዲያ በተሰጠው ሰነድ መሰረት እቅዱ የቀጣዮቹ 3 ዓመታት ባጀትን፣ ድህነት ቅነሳንና የኢኮኖሚ እድገት ዓለም አቀፋዊ ማዕቀብን ያካትታል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የብሩንዲን መንግስት የሰብአዊ መብቶች አያያዝን እየተመለከተ ነው። ብሩንዲ ውስጥ ባለፈው ዓመት የፖለቲካ ቀውስ ከተከሰተ ወዲህ የሰብአዊ መብቶች ረገጣው እየተባባሰ መሄዱን እንዳሳሰበው ምክር ቤቱ ጠቁሟል። በመላ ማዕከላዊ አፍሪካ አንድምታ ሊኖረው የሚችል የዘር ግጭት ሊከተል ስለሚችል የሰብአዊ መብት ረገጣው መቆም አለበት ይላል ምክር ቤቱ። የብሩንዲ መንግስት በመንግስታቱ ድርጅት የተሳሳተ ዘመቻ እየተካሄደብኝ ነው ሲል ይከሳል። የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን ደግሞ የሚታየው አስከፊ ሁኔታ ያሳስበናል ብለዋል።
ብሪታንያ ከአውሮፓ ህብረት ለመውጣት ከወሰነች በኋላ የህብረቱ መሪዎች በብራሰልስ ያካሄዱትን ጉባኤ ዛሬ እያገባደዱ ባሉበት ወቅት ካለ ብሪታንያ ስለሚኖሩ መጻኢ ዕድል ላይ እያተኮረ ነው። ብሪታንያ የመውጣቱን ሂደት እንድታፋጥንና የሚገባውን ዋጋ ሳትከፍል ማንኛውንም አይነት በአባልነቷ ታገኝ የነበረውን ጥቅም አገኛለሁ ብላ እንዳትጠብቅ በማለት መሪዎቹ አስገንዝበዋል። ብሪታንያ በአባልነት እንድትቀጥል ከፍተኛ ቅስቀሳ ሲያደርጉ የነበሩት ጠቅላይ ሚኒስትር ዴቪድ ካምሮን ከስልጣን እሰናበታሉ በማለታቸው የአሁኑ የጉባኤው ተሳትፏቸው የመጨረሻው ሳይሆን አይቀርም። ካምሮን ከጉባኤው በኋላ ባደረጉት ንግግር ሐዘኑና ጸጸቱ እንዳለ ሆኖ የ28ቱ መሪዎች ጉባኤ ገንቢ ነበር ብለዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድን የመሳሰሉት የአውሮፓ መሪዎች ብሪታንያ ከህብረቱ ከወጣች በኋላ ምንም አይነት ልዩ አያያዝ መጠበቅ የለባትም፣ ለአውሮፓ አንድ ገበያም ተደራሽነት ይኖረኛል ብላ አጠብቅ ብለዋል። የጀርመኗ ቻንስለር አንጌላ መርከል ደግሞ ብሪታንያ ግዳጇን ሳታሟላ ከአባልነት የሚገኘውን ጥቅም ልታገኝ አይችልም ብለዋል። አድማጮች፣ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 22 2008 ዓመተ ምህረት ምሽት ፕሮግራም ነው።
ከኒውዮርክ የዘንድሮ የጸጥታ ጥበቃ ምክር ቤት አባልነትን ምርጫና ከአዲስ አበባም የችሎት ዘገባ በሁለተኛው አጋማሽም መደበኛ የፕሮግራማችን አሜሪካና ሕዝቧ ዲሞክራሲ በተግባርና ሴቶችና ቤተሰብ አሉን። አብረን እናምሽ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአዲስ አበባ ከተማ ላፍቶ ክፍለ ከተማ ሃና ማርያም፣ ፋሪ፣ ማንጎ ጨፌና ሌሎች በክፍለ ከተማዋ ስር ባሉ መንደሮች ውስጥ ከተካሄደ ቤት የማፍረስ እንቅስቃሴ ጋር ተያይዞ ሕይወት ጠፍቷል። ከአካባቢው ነዋሪዎች የተወሰነው ሰው ቤቱ እንዳይፈርስ አቤቱታ እያቀረበ ባለበት ወቅት የመንግስት አፍራሽ ግብረ ኃይል ቤቱን ማፍረስ ሲጀምር ከፍተኛ ግጭት መፈጠሩን ነዋሪዎቹ ለቪኦኤ ገልጸዋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጠው መግለጫ በግጭቱ 2 የአዲስ አበባ ፖሊስ አባላትና 1 የወረዳ ስራ አስፈጻሚ ህይወት ማለፉን አስታውቋል። ጽዮን ግርማ ተጨማሪ አላት።
ዛሬ ማምሻውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች እንደሚያስረዱት በአዲስ አበባ ከተማ ላፍቶ ክፍለ ከተማ ስር ሃና ማርያም፣ ፉሪ፣ ማንጎ ጨፌና ሌሎች በክፍለ ከተማው ስር ያሉ በነዋሪዎቹ ግምት ከ30 እስከ 40 ሺህ የሚሆኑ ቤቶች የተሰሩት በህገወጥ መንገድ እንደሆነ በሶስት ቀን ውስጥ ማፍረስ እንዳለባቸው ትላንት እንደተነገራቸው ይገልጻሉ። ስሟ እንዳይጠቀስ የጠየቀች አንዲት የአካባቢው ነዋሪ በቦታው እንደነበረች ገልጻ ሁኔታውን ታስረዳለች።
እኛ ምንም የሰማነው ነገር የለም። ትናንትና ያው መጡ፣ በየቤቱ ስም ይመዘግባሉ። ገበሬ ቤትን ራይት አድርገው ይሄዳሉ። ኩሽና ምናምን ሰርቪስ እያሉ ይመዘግባሉ። እኛ ምንም ያወቅ ነገር የለም። እኛ ደግሞ የቤት ቆጠራ መስሏል። ዝም ብለን ተረጋጋና ልክ በዚህ ሰዓት በሶስት ቀን ውስጥ እቃችሁ እንድታወጡ ቤት ይፈርሳል ምናምን ያሉ መቃቀል እንዲ ዝም ብሎ በቃ የኛ እንዲያውም ይሄ አይፈለግም ነው የተባለው። ተራራ ነገር ስለሆነ ይሄ ማንጎ ጨፌ አይፈለግም ነው ያሉት። አሁን እንደዚያ ሲሉ እኛ ይሄ ነው ብለን እሺ ብለን ቁጭ ብለን እያለ ትናንትና ያም ማስጠንቀቂያ መጣ። ሌሊት በቃ ስብሰባ እንውጣና ራስ በራሳችን እንወያይ ምን እንደምናደርግ አሉ። ማንም አልቀሰቀሰንም። እሺ ብለን ራስ በራሳችን ወጣን። 10 ሰዓት አካባቢ ማለት ነው ከሌሊቱ ወጣን። ያው ስብሰባ አደረግን። ምን ማድረግ አለብን ተባለ። 77 ኮሚቴ ከየእንትኑ ፈላላይ ውጣ ተባለ። አሁን ያን 77 ኮሚቴ መረጠን ምናል እሱ ቤተ መንግስት እንዲላክ እነሱ ማለት ነው 77 ኮሚቴዎች። ምንም አይነት ረብሻ፣ ምንም አይነት ስድብ፣ ምንም አይነት ድንጋይ ወርወራ መኖር የለበትም። በሰላማዊ ነው እንደዚህ ያርገን ምንላ ተባባል። እሻሉ ልክ ሰማይና ምድር ጎገግ ሲል ዙሪያችን እንዳለ ፖሊስ ከበበ። አሁን ፖሊስ ሲከበን ምንድን ነው ችግራችሁ ምንድን ነው ብላችሁ ጠይቁን፣ ዝም ብላችሁ ለምን ትከቡናላችሁ ምናምን ብለን አሏቸው። ያው ሚመራን ነበረ። ከዛ አንደኛው ዝም ብላችሁ ተበተኑ፣ በእናንተ ባላችሁት ሊመጣ ነገር የለም። ስለዚህ እናንተ ከፈለጋችሁ 3-4 ሰው መጣችሁ ወደ ላይ መላክ ትችላላችሁ እንጂ በራሳችሁ ፍላጎት እንደዚህ የምትሰበሰቡበት ምንም አይነት ምክንያት የለም አለ። አንበተንም አንበተንም አለ። በቃ ህዝቡ ምንም ሳናገኝ እኛ ጨረቃ ላይ ወድቀን ምንም ሳናገኝ አንበተንም። ለምንድን ነው የምንበተነው? መፍትሄ ስጡን። እንደዛ የተጨቃጨቅን እስከ 5 ሰዓት ዘለቅን ማለት ነው።
ህዝቡ አንበተንም ብሎ እምቢተኝነቱን ሲያሳይ የክፍለ ከተማው አስተዳዳሪዎችና ኃላፊዎች እንዲጠሩላቸው እንደተደረገም ትናገራለች።
አሁን እውነትም መጣ ህዝቡ ህዝብ አይመስልሽ ወደ ከ3000 በላይ ነው በቃ ህዝቡ ያለው። አሁን መሀል ግባና ያው የሃይማኖት እንትኖች አሉ። ና እዚህ ጋር ቁምና እዚህ ጋር አስተላልፍልን ምናምን አሉት። አልገባም አለ። ከዛ መጨረሻ ላይ እሺ ዳር ሁነ ተናገር ምናምን ተባለ። በቃ ተናገረ። በቃ ያለውን ሰው ያለውን ሮሮ ውጭ ነን ውጭ ሄደን እንደዚህ ተቃጥለን አምጥተን የሰራ ነው የት እንውደቅ የት ትጥለናለህ የት ነው ወይም ትምትለን ወይም ደግሞ መጠለያ ስጠን እሺ በቃ መጠለያ ስጡን ምንወድቅበት የት እንውደቅ ምናምን አለ ህዝቡ። ከ97 ወደዚህ ያለ ቤት በሙሉ ይፈርሳል። በቃ እንጠርጋለን እናጸዳለን። ቆይ ቆሻሻ አረጋችሁን ወይ ገንዳ ላይ ጠርጋችሁ የምታስምት ምትሉን የት ነው የምንወድቀው? እነዚህ ልጆቻችን ይዘን የት እንድረስ? እንዴት ነው ይጠረጋል ማለት ምን አይነት ነው? እኛ እኮ ዝም ብለን በወረራ አይደለም የወረር ነው። ከአረብ ሀገርም ከየት ሀገርም ኮብልን ሰርተን ያጠራቀምናት ብራችን እኮ ነው። በዚህ አፍሰን ቁጫል ነው እንጂ ዝም ብለን ከመሬት ተነስተን አይደለም የወረር ነው። እና እንዴት ነው የምንጠረገው ምናምን አሉ። ከዛ መጨረሻ ላይ ይህ ከበላይ የመጣ ትእዛዝ ነው ትእዛዝ ነው በቃ የራሳችሁ ጉዳይ ነው ያለው። በቃ ጨርሻለሁ። የራሳችሁ ጉዳይ ትጸዳላችሁ ትጸዳላችሁ አለ።
በዚህን ጊዜ ተሰብስቦ የነበረው ሰው በሙሉ ማጉረምረም መጀመሩን የምትናገረው ይችው የዓይን እማኝ አንድ ሰው እጁን በማውጣት ተቃውሞ እንዳሰማም ትገልጻለች።
አካሄድ 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 በህግ አምላክ አካሄድ አለው። በቃ አካሄድ ሲለው እሺ ተናገር ምናምን ሲል የራሳችሁ ጉዳይ አይባልም። ህዝቦች ነን፣ ከብት አይደለንም ወይም በግ አይደለንም። እንዴት የራሳችሁ ጉዳይ ብለህ ትላለህ? በርስ በስነ ስርዓት እንትን ማለት አለብህ እንጂ ትጠረጋላችሁ ወይም ደግሞ ትጸዳላችሁ የራሳችሁ ጉዳይ ብሎ ማለት ምን ማለት ነው ምናምን ሲለው በቃ ይሄ አመራር ነው አመራር ነው አለ። በቃ ከዚያ ዋናው ፖሊስ የፖሊስ ዋናው አስተዳደር እሱ በቃ ከአነጋገር ስህተት ነው እንደዚህ ማለት የለበትም ነበር በቃ ተረጋጉ ስህተት ነው በእርግጥ ስህተት ነው ምናምን አለ።
ነገሮች የተረጋጉ መስለው ሁሉም ሰው መሄድ ስለማይችል ኮሚቴ መርጠው እንዲልኩ እየተነገራቸው ባለበት ወቅት ከሌላ ቦታ ጩኸት መስማታቸውንም ታስረዳለች።
ኮሚቴያችሁ ምረጡና ወደ በላይ ላኩ፣ ማንም አይከለክላችሁም፣ ሂዱ በቃ ወደ በላይ ምናምን ተብሎ እያለ ከኋላችን ጩኸት ሩምታ ቀለጠ። ከዛ ምንድን ነው ብለን ስንል ከታች ያለ ከኡሬ የሚባል ሰፈር ከዛ ያለ እያፈረሱ ነው፣ እኛን እዚያ ሰብስቦ እነሱ እዚያ ያፈርሳሉ። ከዛ እየፈረሰ ነው ብሎ ሲባል በምንም ታምር እኔ ነኝ አዛዥ፣ እኔ ነኝ አንድ ፖሊስ አላሰማራሁም አለ። እኔ ሳላዝዝ ማን ነው የወጣው ምናምን አለ። ግን ከ200 የማያንስ ፖሊስ ሂዶ ተሰማርቷል በዛ። መጀመሪያ ምንድን ነው ያደረጉት? ፖሉን ለመንቀል ነው የመብራት ዋናውን ፖል እሱን ነቅለው በግሬደር ለማረፍ እዛ በቃ። ከዛ እየተጫጫዋ ሲመጣ ከዚህ ያለው ህዝብ ግልብጥ ብሎ ወደ እነሱ ሲሄድ ከዛ ወዲያ ተይው አልኩሽ ከመሀል ተገናኘ። ያ ፖል እየተመጣው ህዝቡን ተመታ፣ የሞተም አለ፣ ተሰብሮም ይሄዳለ። ያው እንግዲህ በአይኔ የላየውም ራሱ ዋናውም ሞተ ነው የሚባለው። በቃ እስከ 7 ሰዓት ምናምን ውጭ ላይ በቃ አንዱ በታች ይጮሃል፣ አንዱ በላይ ይጮሃል። እንዲሁ ስንጨጋ መጨረሻ ላይ ጠቅለው ወደዛ መጀመሪያ በተጀመረበት አካባቢ እንዳለ ወደ 7 መኪና የሚሆን ፌዴራል መጥቶ ተደፋ። እኛ ላይ አቀበት ላይ ስለሆን ተመልሰን ተረጋጋን። እስካሁን ድረስ ግን ይኸው እያፈሱ ነው አሉ እዛ።
ይህችው ነዋሪ ውጥረቱ ማምሻውን ድረስ መቀጠሉንም ትናገራለች። በዚሁ ክፍለ ከተማ ፉሪ በተባለ ቦታ ነዋሪ የሆነ አንድ ወጣት ስለተፈጠረ ሁኔታ ሲያስረዳ በአካባቢው ሰዎች ከ45 ዓመት በላይ የኖሩበት እንደሆነ ሁሉም ያለውን ጥሪት አፍሶ የሰራው ስለሆነ ከሚመለከተው አካል ጋር በሰላም መነጋገር አለብን በሚል ሴቶችና ሕጻናት ተሰብስበው የሴቶች ጉዳይ ሚኒስቴርን እንዲያነጋግሩ፣ የተወሰኑት ደግሞ ቤተ መንግስት እንዲሄዱ ተመካክረው ከተላላኩ በኋላ ሊያነጋግሩ የሄዱትን ሰብስበው አነጋግረው እነሱ በጎን ቤቱን ሊያፈርሱ እንደመጡባቸው ያስረዳል። መጀመሪያ እንደመጡም የመብራት ትራንስፎርመሩን ነቅለው ሊሄዱ ሲሉ ግጭት ተፈጠረ ይላል።
አሲ መሰራ ዶኮተን ሄዱ ባዥን ቢሻን ትገለ ይላ በሩ አማነሚ ዶኮተ ይላ ቢሻኑ ኩና መቀርሳ
ተኩስ ሲከፈት በርካታ ሰው መበተን ጀመረ። ግማሽ ሮጠ፣ የተወሰነውም ቀርሳ የሚባል ወንዝ ውስጥ ገባ። ብቻ ጩኸት ነበር፣ ትርምስ ነበር። ሁለት የፖሊስ አባላትና የአካባቢው አስተዳዳሪ ሞቱ ሲባል ሰምቻለሁ። ከህዝቡ ግን ይህን ያህል የሞተ ሰው መኖሩን አልሰማሁም።
ይህንኑ ጉዳይ በተመለከተ ከንፋስ ስልክ ላፍቶ ክፍለ ከተማና ከፖሊስ በኩል መረጃ ለማግኘት በርካታ ጥረቶች ብናደርግም ስልኮች ባለመስራታቸው ማግኘት ሳንችል ቀርተናል። በሌላ በኩል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጠው መግለጫ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ሀና ማርያም በመባል የሚጠራው አካባቢ ህገወጥ ግንባታን መልክ ለማስያዝ በተደረገ እንቅስቃሴ ህገወጦች ባደረሱት ጥቃት ሁለት የአዲስ አበባ ፖሊስ አባላትና አንድ የወረዳ ስራ አስፈጻሚ ህይወት ማለፉን አስታውቋል። እነዚህ ህገወጥ ድርጊት የፈጸሙ አካላትን በቁጥጥር ስር ለማዋል የፌዴራል ፖሊስ ኮሚሽንና የአዲስ አበባ ፖሊስ ኮሚሽን ከህብረተሰቡ ጋር በመተባበር የህገወጦችን ድርጊት ሙሉ በሙሉ በቁጥጥር ስር ለማዋል እንቅስቃሴ እየተደረገ ነው ሲል አስታውቋል። እስከ ምሽቱ ድረስ ያነጋገርናቸው ነዋሪዎች አካባቢው ስላለው ሁኔታ ሲገልጹ እስካሁን ድረስ ነገሮች እንዳልተረጋጉ ጉና ሰዎች እየታሰሩ እንደሆነ ነግረውናል።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ሆላንድና ጣሊያን ለሁለት ዓመት የሚዘልቀውን የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት መቀመጫን በየተራ ለመያዝ ከብዙ አጨቃጫቂ ክርክር በኋላ ትናንት መስማማታቸው ተገልጿል። ስምምነት ላይ የተደረሰው ድምፅ በአምስት ዙር ተሰጥቶ አምስቱንም ጊዜ 95 እኩል ድምፅ ካገኙ በኋላ ነው። ሁለቱም አገሮች በስምምነቱ መሠረት ሁለቱ የአውሮፓ ህብረት አባል አገሮች ለምዕራብ አውሮፓና ለሌሎች ቡድኖች የተሰጠውን መቀመጫ በአንዳንድ ዓመት ይካፈላሉ። የሪቻርድ ግሪን ዘገባ አለ፣ አዲሱ አበባ ያቀርበዋል።
የተደረሰበት ውሳኔ አዲስ አይነት ነው። እንወያይበትና መፍትሄ ላይ እንደርሳለን። ሁለት ነገሮች ግን ግልጽ ሊሆኑ ይገባል። በጸጥታው ጥበቃ ምክር ቤት ያለው መቀመጫ ለሁለት አገሮች ሳይሆን ለአንድ አገር ነው የተመደበው። ሌላው ነጥብ ደግሞ እንደ መልካም ጓደኞች በጋራ ለመተባበር እንደምንችል ግልጽ ማድረግ እንሻለን።
መቀመጫውን በስምምነቱ መሠረት ኔዘርላንድስ በቀጣዩ ዓመት 2017፣ ኢጣሊያ ደግሞ በዓመቱ በ2018 ይጠቀማሉ ማለት ነው። እንዲሁም ሌሎች መቀመጫ ያገኙ አገሮች ቦሊቪያ፣ ኢትዮጵያ፣ ካዛክስታን እና ስዊድን ናቸው።
የገባነውን ቃል አሁን በስራ በመተርጎም በመከላከያ፣ በሰላም ማስከበርና በደህንነት ጥበቃ ላይ እንሰራለን። በሴኩሪቲ ጉዳዮችና በአየር ንብረት ዙሪያም እንሰራለን። እነዚህ ሁሉ ለደህንነት ስጋቶች ናቸው። በሴቶች ደህንነትና በሰላም ላይም እንሰራለን። ግልጽነት፣ ተጠያቂነትና ሁሉም ባሳተፈ መልኩ ከየአገሮች ጋርም በመነጋገር እንድንሰራ ለባልደረቦቼ መመሪያ ሰጣለሁ። በእነዚህ ሁሉ ላይ ለመስራት ዝግጁዎች ነን። ይህንንም በተባበሩት መንግስታት ድርጅት መርሆዎች ላይ ተመርኩዘን እንደምናከናውን መግለጽ እወዳለሁ።
አዲስ የተመረጡትና ጊዜያቸውን በመጪው ታህሳስ ወር የሚጨርሱት የምክር ቤት አባላት አንጎላ፣ ማሌዥያ፣ ኒውዚላንድ፣ ስፓኝ እና ቬኔዙዌላ ናቸው። አዲሶቹ አባላት ስራቸውን በመጪው ጥር አንድ ቀን ሲጀምሩ ከቋሚ አባላቱ ማለትም ከቻይና፣ ከፈረንሳይ፣ ከሩሲያ፣ ከብሪታንያና ከዩናይትድ ስቴትስ ጋር እንዲሁም ቋሚ አባላት ካልሆኑት ከግብፅ፣ ከጃፓን፣ ከሴኔጋል፣ ከዩክራይንና ከኡሩጋይ ጋርም ይገናኛሉ ማለት ነው።
አድማጮች፣ በዘንድሮው የጸጥታ ጥበቃ ምክር ቤቱ ምርጫ ተለዋጭ አባል ሆነው መቀመጫ ካገኙት ሀገሮች አንዷ ኢትዮጵያ እንደመሆኗ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ከትግርኛ ክፍል ባልደረባችን በትረ ስልጣን ጋር ተነጋግረዋል። ኢትዮጵያ ለዚህ ቦታ ስትመረጥ የአሁኑ የመጀመሪያ ጊዜዋ እንዳልሆነ ይታወቃል። ቀደም ሲል በአውሮፓውያኑ አቆጣጠር በ1967ና በ1968 ዓመተ ምህረት እንዲሁም በ1989ና በ1990 ዓመተ ምህረት ሁለት ዓመቶች በጸጥታ ጥበቃ ምክር ቤቱ ተለዋጭ አባልነት አገልግላለች። ለመሆኑ በዚህ ጊዜ ኢትዮጵያ ይህንን ኃላፊነት ለመሸከም ዝግጁ ነች? በትረ ስልጣን ለዶክተር ተቀዳ አለሙ ያቀረበው ጥያቄ ነበር። አምባሳደሩ ይመልሳሉ።
በሚገባ። ከዚህ አኳያ እንግዲህ ኢትዮጵያ ያላት ልምድ ቀላል አይደለም። እንደ አውሮፓ አቆጣጠር ከ1950ዎቹ ጀምሮ በተባበሩት መንግስታት የሰላም ማስከበር እንቅስቃሴ ውስጥ ስንካፈል የቆየነን ምንም እንኳን በጸጥታው ምክር ቤት የተካፈልን ሁለት ጊዜ ብቻ ቢሆንም የመጨረሻው 1989-90 ነበረ። የመጀመሪያው በ60ዎቹ መካከል ላይ በዛ ወቅት ነበረ። ከዚህ አኳያ የተባበሩት መንግስታት መስራች እንደመሆናችን መጠንና በአባልነት 70 ዓመት የቆየን ብንሆንም ሁለት ጊዜ ብቻ ማገልገላችን በጣም ትንሽ ነው ተብሎ ይወሰዳል። ይህም ሆኖ ግን በድርጅቱ ያለን እንቅስቃሴ የቆየ ነው። በዲፕሎማሲ ብዙ ልምድ ያካበትን አገር ነን። ብዙ ዲፕሎማቶች አሉን። ስለዚህ ኃላፊነቱን በሚገባ እንወጣለን የሚል ግምት ነው ያለኝ። ከዛም ደግሞ ሪሊ የምንከተለው ፖሊሲም ደግሞ ሊያስከብረን የሚችል ነው። 5ቱ የጸጥታው ምክር ቤት ቋሚ አባላት ድምፅን በድምፅ የመሻር ስልጣን ያላቸው ሀገሮች፣ እነሱ መካከል ስምምነት ኖሮ ዓለም እያጋጠማት ያለውን ይሄ አካባቢያዊ ችግር በሚገባ ለመፍታት እንዲቻል በዛ መንገድ ነው ለመንቀሳቀስ የምንፈልገው እንጂ እያጋጨን ከአንዱ ጋራ በመወገን ሌሎቹን በማራቅ ጥቅም እናገኛለን የሚል ግምት ይዘን አይደለም የምንንቀሳቀሰው። ይሄ ነው የኛ አላማ።
ስለ ዶክተር ተቀዳ ኢትዮጵያ አፍሪካን ወክላ ስለተመረጠች የአፍሪካንና የሌሎች ሀገሮችም ጥቅም በማስጠበቅ ረገድ ከአፍሪካ አኳያ ማለት ነው ከኢትዮጵያ አኳያ ምንድናቸው ቅድሚያ የሚሰጣቸው አጀንዳዎች ኢትዮጵያ ማቅረብ ካሰበች?
በጣም ጥሩ ጥያቄ ነው። መጀመሪያ ላሰምርበት የሚገባው ምንድነው፣ በጸጥታው ምክር ቤት ውስጥ ምን ጊዜም ቢሆን 3 የአፍሪካ አባላት ይኖራሉ። በእነዚህ መካከል የሚኖረው የትብብር ስራ፣ ኮኦርዲኔትድ የሆነ ስራ በጣም ወሳኝነት ያለው ነው። ይሄ ብቻ ሳይሆን በአፍሪካ ህብረት ውሳኔ መሰረት በአፍሪካ መሪዎች ደረጃ ውሳኔ ያገኙ ጉዳዮች እዚህ በጸጥታ ምክር ቤቱ ውስጥ በዛው መንገድ ነው ሀንድል መደረግ የሚኖርባቸው እና ከዚህ አኳያ 3ቱ የአፍሪካ ሀገሮች አሁን እኛ በምንገባበት ጊዜ ግብጽና ሴኔጋል ነው የሚሆኑት። በኢትዮጵያ በግብጽና በሴኔጋል መካከል ትብብር ሊኖር ይገባል። አፍሪካ ህብረት የተወሰኑ ውሳኔዎች እዚህ በጸጥታ ምክር ቤት ውስጥ በሚገባ ተግባራዊ እንዲሆኑ ጥረት ማድረግ ይገባናል። አብረን ከተንቀሳቀስን ብዙ ስራ ለመስራት የሚቻልበት ሁኔታ ነው ያለው። አፍሪካ በ2020 እንደ አውሮፓ አቆጣጠር ተኩስ እንዳይኖር ለማድረግ ቆርጣ ተነስታለች። ይሄ ውሳኔ ተላልፏል። ስለዚህ በተቻለ መጠን ከዚህ አኳያ ስራ ሊሰራ ይገባልና ይሄ እንዲሳካ ነው ጥረት የምናደርገው እና የጸጥታ ምክር ቤቱ ከዚህ አኳያ ያለበት ኃላፊነት በጣም ከባድ ስለሆነ እዚህ ላይ የተቻለውን አስተዋጽኦ ለማድረግ ነው ቆርጠንም የተነሳ ነው።
አፍሪካ ድምፅን በድምፅ የመሻር መብት ያለው በምክር ቤቱ ውስጥ ቋሚ መቀመጫ እንዲኖራት ሀገሮቹ ላለፉት ብዙ ዓመታት እየጎተጎቱና እየታገሉ ይገኛሉ። ኢትዮጵያ የተባበሩት መንግስታት ድርጅት መስራች የሆነች ብቸኛ ጥቁር ሀገር እንደሆነች ይታወቃል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛው የወንጀል ችሎት በኢንተርኔት አምደኛው በፈቃዱ ኃይሉና በአቃቢ ሕግ መካከል ባለው ክርክር ላይ ሊሰጠው የነበረው ውሳኔ እንዳልደረሰለት አስታወቀ። ተለዋጭ ቀጠሮም ሰጥቷል። ችሎቱ በሌላ በኩል በኦሮሞ ፌዴራልስ ኮንግረስ ወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃን ጨምሮ 4 ተጠርጣሪዎች ለተመሰረተባቸው የሽብር ወንጀል ክስ ስላቀረቡት መቃወሚያ የአቃቢ ሕግን መልስ ተቀብሏል። ችሎቱ ለብይን ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሃ ዝርዝር አለው።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ በኢንተርኔት አምደኛው በበፈቃዱ ኃይሉና በፌዴራል አቃቢ ሕግ መካከል ባለው ክርክር ላይ ውሳኔውን እንደሚያሰማ ይጠበቅ ነበረ። ይሁንና ፍርድ ቤቱ በችሎቱ እንዳስታወቀው መዝገቡ ቀደም ብሎ እንዳልቀረበለትና በችሎት ላይ እንደቀረበለት ተናግሯል። ከዚህም ጋር አያይዞ መዝገቡ ወደ ጠቅላይ ፍርድ ቤት እንዲላክ የመጣለት ትዕዛዝም እንዳለ አስታውቋል። ጠቅላይ ፍርድ ቤቱ በላከው ደብዳቤ መሰረት ይህ መዝገብ አቃቢ ሕግ ይግባኝ የጠየቀባቸው የኢንተርኔት አምደኞች ቀጠሮ ሰኔ 29 ቀን ከመድረሱ በፊት እንዲደርሰው የሚያዝ እንደሆነም ፍርድ ቤቱ ገልጿል። ይህን ይበልጥ እንዲያብራሩልኝ የተከሳሽን ጠበቃ አቶ ሽብሩ በለጠን ጠይቄያቸው ነበረ።
አሁን የከፍተኛውን ፍርድ ቤት ችሎት ግራ ያጋባው ጉዳዩ በጠቅላይ ፍርድ ቤት እየታየ ያለው የበፍቃዱም ጭምር መሆኑ ነው። አቃቤ ሕግ በበፍቃዱ ላይ ይግባኝ ጠየቀው። ከፍተኛው ፍርድ ቤት አንቀጹን ቀይሮ ተከላከል ማለቱ አግባብ አይደለም ብሎ ነው። በመሰረቱ በእንደዚህ አይነት ጉዳይ ይግባኝ አይቀርብም። የጠቅላይ ፍርድ ቤትም የቀረበውን ይግባኝ አስረድተናል እኛ አግባብ እንዳልሆነ ብይን ላይ ይግባኝ ማለቱ አቃቤ ሕግና የበፍቃዱ ጉዳይ ከሌሎቹ ጋር መቅረቡ አግባብ እንዳልሆነ ቀደም ሲል ጀምሮ አስረድተናል በክርክራችን በመልሳችን። ነገር ግን የጠቅላይ ፍርድ ቤት እዚህ ያለውንም ጉዳይ አላገደውም። ጠቅላይ ፍርድ ቤት ያለውንም ደግሞ በበፍቃዱ ላይ ይግባኙ ሊቀጥል አይገባም ብሎ የሰጠው ትዕዛዝ የለም። በመሆኑም በበፍቃዱ ጉዳይ በአንድ ጉዳይ ጉዳዩ በፌዴራል ከፍተኛ ፍርድ ቤትም በፌዴራል ጠቅላይ ፍርድ ቤት መታየቱ ነው አሁን ዳኞቹ ትንሽ እንትን ያላቸውና ደጋግሞ የጠየቁት። በዚህ ምክንያት መዝገቡ ወደዛ መላክ አለበት። መዝገቡ ከተላከ ደግሞ ዳኞቹ መርምረው መወሰን አይችሉም። ስለዚህ ተጠባብቀው የመዝገቡን መመለስ ጠብቀው መስራት ያለባቸውን ለመስራት ወይም ደግሞ የተለየ ነገር በጠቅላይ ፍርድ ቤቱ በኩል ትዕዛዝ ከተሰጠ ወይም ከተወሰነ ያንን ውሳኔ ተከትሎ ለመሄድ ለመጠባበቅ የመዝገቡን መምጣትና ምርመራውን አጠናቆ ለመቅረብ ለሐምሌ 29 ችሎቱ ዛሬ ቀጠሮ ሰጥቷል።
መጀመሪያ ይኸው ከፍተኛው ፍርድ ቤት 19 ወንጀል ችሎት ማለት ነው አቃቤ ሕግ ከመጀመሪያውኑ ይግባኝ በሚልበት ጊዜ በራሱ የተወሰነ እርምጃ መውሰድ አይችልም ወይንም ሌላ ውሳኔ መስጠት አይችልም ነበር ማለት ነው?
ችግሩ እኮ ያ ነው። ይሄ ፍርድ ቤት በፍቃዱ ላይ ይግባኝ መጠየቅ ስለማይችል ይግባኝ ተጠይቋል ብሎ ሊገምት አይችልም። አላወቀም። ስለዚህ ስላላወቀ ማድረግ ያለበትን የመከላከያ ማስረጃ ሲሰማ ቆየ። አቃቤ ሕግም ላይ አቅርብ ያለውና እዚህ ያለው ይቋረጥ አላለም። ጠቅላይ ፍርድ ቤትም ላይ የቀረበው በፍቃዱ ላይ የቀረበው ይግባኝ የስነ ስርዓት ሕጉን የተከተለ ስላልሆነ የመጨረሻ ውሳኔ በተሰጠ ጊዜ ሊቀርብ የሚገባ ነው ብሎ አልመለሰውም። ወይም ደግሞ በከፍተኛ ፍርድ ቤት ጉዳዩ የታየ እንደሆነ ከጠበቆቹ ከተረዳ በኋላ የከፍተኛው ፍርድ ቤት ታግዶ ይቆይም አላለም። ስለዚህ የፌዴራል ከፍተኛ ፍርድ ቤት 19 ወንጀል ችሎት ስለ ይግባኙ ምንም የሚያውቀው ነገር አልነበረም። ይግባኝ ይቀርባል ብሎም የሚገምትበት ሁኔታም አልነበረም። በዛ ምክንያት ነው እስካሁን በዚሁ በከፍተኛ ፍርድ ቤት ጉዳዩ ቀጥሎ የቆየው።
በጣም አመሰግናለሁ አቶ ሽብሩ።
እሺ፣ እኔም አመሰግናለሁ።
በፈቃዱ ኃይሉ እነ ሶሊያና ሽመልስ በተሰኘ የክስ መዝገብ በሐምሌ ወር 2007 ዓ.ም መጨረሻ ላይ ከሌሎች 9 የኢንተርኔት አምደኞችና ጋዜጠኞች ጋር አቃቢ ሕግ በአሸባሪነት ክስ መስርቶበት እንደነበረ ይታወሳል። የዛሬ ዓመት ግድም ከአስሩ ተከሳሾች መካከል የአምስቱን ክስ መንግሥት እንዲቋረጥ አድርጎ ከእስር መፈታታቸውም አይዘነጋም። የቀሩት አምስቱ ደግሞ ሲከራከሩ ቆይተው አራቱ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ይኸው ፍርድ ቤት ብይን ሲሰጥ፣ በበፈቃዱ ኃይሉ ግን ቀደም ሲል የተከሰሰበትን የሕግ ድንጋጌ በመቀየርና አመፅ በመቀስቀስ እንዲጠየቅ ብይን ሰጥቶ ክርክሩን በዋስ ከእስር ቤት ወጥቶ እንዲከራከር መወሰኑ ይታወሳል። ይህ ችሎት በዛሬው ዕለት አቃቢ ሕግ በሽብር ወንጀል ክስ የመሠረተባቸው የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃና አቶ ለማ ባይ፣ አቶ ዋዩ ቤካ እንዲሁም አቶ አብደታ ባትሪ ለሰጡት የክስ መቃወሚያ የቀረበውን የአቃቢ ሕግ መልስ በጽሑፍ ተቀብሏል። አቃቢ ሕግ ተከሳሾቹ ያቀረቧቸው መቃወሚያዎች በሙሉ ውድቅ እንዲደረጉለት ጠይቋል። ፍርድ ቤቱ ብይን ለመስጠት ለሐምሌ 19 ቀን 2008 ዓ.ም ቀጠሮ ቆርጧል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ ለዘገባው መለስካቸው። አሁን 3 ሰዓት ከ33 ደቂቃ ሆኗል አዲስ አበባ ላይ። ወደ መጨረሻው የመጽሔቱ ዘገባ እናልፋለን። እዚያው አዲስ አበባ ያቆየናል። የኢትዮጵያ አየር መንገድ ዘመናዊውን ኤርባስ 350 አይሮፕላን በመግዛት ከአፍሪካ ቀዳሚ በዓለም ሰባተኛ ሆኗል። ይህ ግዢ አየር መንገዱ ከዓለም መሪ አየር መንገዶች አንዱ መሆኑን ያሳያል ይላሉ የዘርፉ ባለሙያዎች። አይሮፕላኑ ዛሬ የምረቃ በረራ አድርጓል። እስክንድር ፍሬው ተጨማሪ አለው።
በኤርባስ 350 ለመብረር እንኳን ደህና መጣችሁ እንላለን። ይህ የበረራ መስመር ቁጥር ኢቲ 9202 በአክሱም አባይ ግድብ እንዲሁም በባሌ ተራሮች አድርጎ ተመልሶ ወደ አዲስ አበባ የሚመጣ ይሆናል።
ድሃ በምትባለው ኢትዮጵያ አየር መንገዱ አድሃ አይደለም። ታዳጊ በሆነችው አገር የዚህ አየር መንገድ ውድድር ከበለጸጉት ካደጉት ሀያላን ጋር ነው። ከሰባ ዓመታት በፊት ሲመሰረት ለአፍሪካ ቀዳሚ ለጥቁሩ ዓለምም ፋና ወጊ ነበር። ከትናንት እስከ ዛሬም ይሄንኑ ስሙን ቀዳሚነቱን ይዞ ቀጥሏል። ዛሬ ከቦሌ አውሮፕላን ማረፊያ የተላለፈው መልእክት በዚህ ይጠቃለላል። የኢትዮጵያ አየር መንገድ
ኤርባስ 350 የተባለውን ዘመናዊ አውሮፕላን ለመግዛት ከአፍሪካ የመጀመሪያ ከዓለም ደግሞ ሰባተኛ ሆኗል። ይሄው አውሮፕላንም ዛሬ የመረቃ በረራ አካሂዷል።
ከበረራው ክፍል ዋና አብራሪ ሚካኤል ባላለው በዚህ በአፍሪካ ለመጀመሪያ ጊዜ በኢትዮጵያ የመንገድ አማካኝነት በገባው እጅግ ዘመናዊ በሆነው ኤርባስ 350 አውሮፕላን የምረቃ በረራ ለመብረር ከኛ ጋር ስለመጣችሁ በራሴና በአየር መንገዱ ስም በጣም አመሰግናለሁ።
በበረራ ኢንዱስትሪው ላይ ያተኮረ መጽሔት የሚያዘጋጁት እንግሊዛዊው ኢያን ሃርቢንሰን እንደሚሉት አየር መንገዱ ዘመናዊ አውሮፕላኖችን ቀድሞ ሲገዛ የመጀመሪያው አይደለም።
ስለ ኢትዮጵያ አየር መንገድ የሚያስደንቀው ነገር ሁልጊዜም ቀዳሚ መሆኑ ነው። ሁሌም አዳዲስ የሚሰሩ አውሮፕላኖችን ይገዛሉ። 707 የሚባለውን ሲገዙ ቀዳሚ ነበሩ። 787 የሚባለውንም ሲገዙ እንደዚሁ። ስለዚህ ሁልጊዜ የቀደሙ ቴክኖሎጂዎች ላይ ያተኩራሉ። ስለዚህ ይህ ለአንድ የአፍሪካ አየር መንገድ አስደናቂ ነው።
የኤርባስ ኩባንያ የመካከለኛው ምስራቅ ዳይሬክተር ፉአድ አታር እንደሚሉትም አየር መንገዱ ይሄንን አውሮፕላን ያገኘው ቀድሞ በማቀዱ ነው። አውሮፕላኑን ለመግዛት ጠይቀው ያላገኙም መኖራቸውን ነው የጠቆሙት። ኤርባስ 350 ደግሞ ዘመኑ ያፈራው ቀዳሚ አውሮፕላን መሆኑን አስረድተዋል።
350 is the most modern airplane because it was designed
ኤርባስ 350 በጣም ዘመናዊ አውሮፕላን ነው፣ ምክንያቱም በኢንዱስትሪው ለመጨረሻ ጊዜ ዲዛይን የተደረገው ይህ አውሮፕላን ነው። ሲነደፍም በአውሮፓውያኑ አቆጣጠር በ2006 ዓመተ ምህረት ነበር።
በበረራ ላይ ያነጋገርኳቸው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንዳብራሩት የተገዙት ኤርባስ 350 አውሮፕላኖች ሁሉ በጥቂት ዓመታት ውስጥ ወደ አገር ውስጥ ይገባሉ።
14 ነው ያዘምግ ነው። ይሄ የመጀመሪያው ነው። 13 ይቀራሉ ማለት ነው። እንግዲህ ናሴ አንድ ይመጣል። የሚቀጥለው ጥር አንድ አለ። እንደሱ ይያለ ይቀጥላሉ።
ደረጃ በደረጃ በስንት አመት መተው ተረክባችሁ ጨርሳለ?
በ3 አመት።
የመጨረሻ ጥያቄ አደርጋለሁ አቶ ተወልደ፣ አየር መንገዱን ትርፋማ ከማድረግ አንጻር ይሄ በቅርብ ጊዜ የሚያመጣው የሚፈጥረው አሁን ታይ ተጽዕኖ ምንድን ነው?
ይሄ እንግዲህ አንደኛ ቀድም እንዳልኩት ገበያ ላይ ተወዳድረን ብዙ መንገደኛ ተሸክመን ያው ውድድሩ ላይ አሸናፊ እንድንሆን ይጠቅመናል። ምክንያቱም ለመንገደኛ የሚሰጠው መስተንግዶና አገልግሎት ከሌሎቹ አውሮፕላኖች በተሻለ ሁኔታ እና ምናልባትም ብዙ አየር መንገዶች የሌላቸው አውሮፕላን ነው ይሄ። ከአፍሪካ የመጀመሪያ ነን፣ ከዓለም ሰባተኛ ነን። ይህንን ስንወስድ 6 አየር መንገዶች ብቻ ነው የቀደሙት። እንግዲህ ገበያው ላይ አየር መንገዱ ተመራጭ እንዲሆን መንገደኛ በቅድሚያ እንዲመርጠው ያደርጋል።
ዛሬ በተካሄደው የምረቃ በረራ ላይ ሚኒስትሮች፣ አምባሳደሮችና ሌሎች እንግዶች ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንዲሁም እስክንድር ፍሬው። እስክንድርን ለዘገባው አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። 3 ሰዓት ከ38 ደቂቃ ሆነ። አዲስ አበባ ላይ አሁን አሜሪካና ህዝቧ ተከታዩ ፕሮግራም ነው።
ግዙፎቹ የመማሪያ መጻሕፍት አብዛኛውን ጊዜ ተማሪዎችን ስልችት እያደረጉ የግድ ስለሆነ እንደምንም አመቱን እየተነጫነጩ ተምሮ እንደሚጨርስ ይታወቃል። ታዲያ የመጻሕፍቱ ክብደትና አቀራረባቸው በውስጣቸው ያሉትን ብዙ ቁም ነገሮች ሊከልል ይችላል። ይህን ያሰበች አንዲት የቀድሞ ጋዜጠኛ ታዲያ ተማሪዎች ደስ ብሏቸው ቁም ነገሮችን እንዲቀስሙ ለማድረግ የሳይንስና ታሪክ መጻሕፍትን በትረካ መልክ ለማዘጋጀት ሞክራለች። ተማሪዎቹም ወደውላታል። ከደንቨር ኮሎራዶ ሼሊ ሽሌንደር ያጠናቀረችውን ዘገባ በዛሬ አሜሪካና ህዝቧ እንመለከተዋለን። ቆንጅታ እየታቀርበዋለች።
ዴንቨር ውስጥ በሚገኘው ግሬላንድ ትምህርት ቤት የዛሬው የታሪክ ክፍለ ጊዜ ትኩረቶች የባሪያ ፍንገላው ዘመንና የእርስ በርስ ጦርነቱ ታሪኮች ናቸው። የጥናት መመሪያው ከፊተኞቹ ይበልጥ ደስ የሚል ነገር አለው ይላሉ ተማሪዎቹ። A History of Us የእኛ ታሪክ ነው ርዕሱ።
It's a page turner for sure. You don't realize how much you're actually learning when you read it because it keeps you
ከአንድ ገጽ ወደሚቀጥለው ደስ ብሎኝ ነው የምሻገረው። ስታነበው ትምርት ላይ ያለ ኃይመስልህም ያም በደንብ ስለሚመስጥህ ነው።
It makes me actually want to keep reading instead of saying, "Oh my gosh, this is over. Thank God."
እንዲያውም በሌሎች መጽሐፍት እንደማደርገው እፎይ ተመስገን ተገላገልን አለቀ ሳይሆን ዝም ብዬ ማንበብ መቀጠሉን ነው የምፈልገው።
ጆ ሃኪም ለሽልማት ያበቃትን መጽሐፍ ስታዘጋጅ የተባባሪ ደራሲዎች ኮሚቴ ማዘጋጀት የሚጠይቀውን የተለመደ የመጽሐፍ ማሳተም ደንብ አልተጠቀመችም። ብቻዋን ነው የደረሰችው።
When you think of the books that you like, the literary books, it's an author talking to the reader.
ደስ ብሎህ ያነበብካቸውን መጽሐፍት ያየህ እንደሆነ ደራሲው ለአንባቢው እያወራለት መሆኑን ትመለከታለህ። በተለይ ደግሞ በስሜት የተጻፈ ከሆነ እኔም መምጽፈው በጣም ደስ የሚለኝ ነገር ነው።
ለመጽሐፏ በአርታኢነት ያዘቻቸው እጅግ ስመጥር የርዕሱ ኤክስፐርቶች ነው። ተማሪዎችን ደግሞ በክፍያ ቀጥራ ጽሑፎቿን አንብበው ደረጃ ደረጃ እንዲሰጡ አድርጋለች።
You know, every kid knows boring. G for good, N C for not clear.
B boring no. ያውም ሁሉም ልጅ ያውቃል። good g nc ደግሞ not clear ግልጽ አይደለም ማለት ነው።
ከሁሉም በላይ ግን ጆ ሃኪም በትረካ መልክ የማስረዳትን የተፈተነ መንገድ ነው የተጠቀመችው። ለምሳሌ ያህል በዚህ የሳይንስ መጽሐፍ ብንመለከት
15-year-old Albert Einstein is miserable. He's trying to finish high school in Germany.
ያ 15 ዓመቱ አልበርት አይንስታይን ጭንቅ ብሎታል። ጀርመን ውስጥ የሁለተኛ ደረጃ ትምህርቱን ለማጠናቀቅ እየሞከረ ነው። ግን ትምህርት ቤቱን አይወደውም። ጥብቅ ናቸው። ይባስ ብሎ ደግሞ ወላጆቹ ጣሊያን ገብተዋል። እሱ ግን ትምህርቱን እንዲጨርስ መቆየት አለበት ብለው እዚያው እንዲቀር አድርገዋል።
ምን ቢሆን ጥሩ ነው ይላል ታሪኩ። አይንስታይን ከትምህርት ቤት አስወጥተውት እርፋሉ። በምን ምክንያት እንደሆነ እስካሁን ማንም አልደረሰበትም። እንደገና ጆይ ሃኪም
But a letter from the school offers a powerful clue. Your presence in the class is disruptive.
ከትምርት ቤቱ የተጻፈ አንድ ደብዳቤ ግን ከበድ ያለ ፍንጭ ይሰጣል። ያንተ እዚህ ክፍል ውስጥ መኖር ረብሻ ይፈጥራል፣ ሌሎችን ተማሪዎችም ይነካል ይላል።
አልበርት አንስታይን ከዚህ ሁሉ ፈተና በኋላ ታላቅ ሳይንቲስት ለመሆን የበቃ ሰው ነው። ተማሪዎቹም ደራሲ ሃኪም ስለ ልጆች የሚጽፉበትን ዘይቤ ይወዱላቸዋል።
My favorite story was in War Terrible War, which took place in 1855 to 1865.
እኔ መጽሐፍ ውስጥ ከሁሉም በላይ የወደድኩት ታሪክ War Terrible War በሚል ርዕስ የጻፉት ከ1855 እስከ 1865 ስለተካሄደው የእርስ በርስ ጦርነት የሚያወሳው ነው። ምራፍ 7 ላይ ስለ አብርሃም ሊንከን ይተርካል። ከገጠር ልጅነት እንዴት ፕሬዝዳንትነት እንደደረሰ የሚያወራው መጽሐፍ አንድ ሰው ከትንሽነት ተነስቶ ትልቅ ነገር መስራት እንደሚችል የሚናገርና የሚያነቃቃ ታሪክ ነው።
እነዚህ ጆይ ሃኪም የጻፏቸው ድርሰቶች የታሪክ መምህርት ለሆኑት ቤት ጋፍጋ የትምህርት መርሃ ግብር ለማዘጋጀት አቅጣጫ ለመተለም ጠቅሟቸዋል። ለምሳሌ ሃኪም ከአሜሪካ የእርስ በርስ ጦርነት በኋላ የነበረውን የመልሶ ግንባታ ወቅት ተስፋ ቢስና ተስፋ የተሞላ ጊዜ ሲሉ ከፍለው ነው የጻፉት።
I have them make predictions. Well, what's going to be hopeless about it? What might be hopeful and what's awful?
ተማሪዎቹ ስለተከታይ ሁኔታዎች እንዲተነብዩ አድርጋለሁ። ተስፋ የሌለው ሁኔታ፣ ተስፋ የሚሰጥ ሁኔታ የትኛው ነው? ተንብዩላቸዋለሁ። መጥፎ ድርጊት የትኛው ነው? ክቡር ተግባርስ? እጠይቃቸዋለሁ። ያረፍተ ነገሮቹ አጻጻፍ አእምሮን ይኮረኩራል። ያን ነው የወደድኩት።
ሃኪም ይህንን መስማት ደስ እንደሚላቸው ተናግረዋል። ስለ ስነ ፍጥረት አዲስ ተከታታይ ታሪክ በመጽሐፍ ላይ ናቸው።
አሁን ደግሞ ዲሞክራሲ በተግባር
የጋና ፖሊስ ሀገሪቱ በመጪው ዓመት ህዳር ውስጥ በምታካሄደው ጠቅላላ ምርጫ በእርግጠኝነት ገለልተኛ ይሆናል ሲሉ የሰራዊቱ ጠቅላይ አዛዥ ጆን ኩዳሎር አስታውቀዋል። ኩዳሎር ይህንን የተናገሩት በቅርቡ ከመላ ሀገሪቱ የተሰባሰቡ የፖሊስ አዛዦች በተሳተፉበት ብሔራዊ ጉባኤ ላይ ነው። የጉባኤው ትኩረት ከመጪው ፕሬዚደንታዊ የፓርላማና የቀበሌ ምርጫዎች በፊት ፖሊስ ገለልተኛ ሆኖ የሕዝቡን ደህንነት ለመጠበቅ ዝግጁ መሆኑን ለማረጋገጥ ነው። የጋና ፖሊስ በምርጫ ወቅት በገለልተኝነት ለመቆም የደረሰበት ይህ ውሳኔ ኢትዮጵያን ጨምሮ ለሌሎች ሀገሮች ትምህርት ይሆናል ሲሉ የፖለቲካና የሕግ ባለሙያዎች ይናገራሉ። ሶሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅቱ እንደሚከተለው አቀናብሮታል።
የጋና መገናኛ ብዙሃን የፖሊስ ሰራዊቱን ጠቅላይ አዛዥ ጆን ኩዳሎርን ጠቅሰው በስራችን ላይ ሙያችንን በደንብ እንጠብቃለን፣ ፖለቲካውን በተመለከተ እኔ ፍጹም ገለልተኛ በመሆን የዚች አገር ዜጎች የደህንነት ጥበቃ አገልግሎት ትክክለኛ የተሟላና ወደር የሌለው መሆኑን አረጋግጣለሁ ማለታቸውን ዘግበዋል። ይህችን ሀገር በሚገባ ከማገልገል ወደ ኋላ የምንልበት አንዳችን ምክንያት የለም። በአካባቢያችን ሀገሮች ውስጥ ትርምስ እያለም እንኳ ቢሆን ጋና የሰላም ቀንዲል ሆና መቀጠሏን እናረጋግጣለን ማለታቸውን በመገናኛ ብዙሃኑ ተወስቷል። የፖሊስ አዛዡ ኩደሎር ለጋና ሕዝብና መራጮችም መልእክት አላቸው። በምርጫው ሂደት ወቅት ሁከቶችን በማስወገድ ሰላማዊ ሆናችሁ ቆዩ የሚል ጥሪ። የጋና ፖሊስ ቃል አቀባይ ሴፋስ አርተር በበኩላቸው ፖሊሶች የሀገሪቱ ሕገ መንግሥት እንደ አውሮፓውያን ዘመን አቆጣጠር በ1992 ዓ.ም ላይ እንደገና ከተከለሰ ጀምሮ የትኛውም የፖለቲካ ፓርቲ ሥልጣን ቢይዝ ሕግ የማስከበር ተግባራቸውን በትክክል ፈጽመዋል ሲሉ አስገንዝበዋል። ፖሊስ በሀገሪቱ ዙሪያ በሚገኙ የምርጫ ጣቢያዎች ሁሉ ለሚመደቡ መኮንኖችም አስቀድሞ ሥልጠና መስጠቱን ቃል አቀባዩ አስረድተዋል። በምርጫው ወቅት የደህንነት ጥበቃውን የሚቆጣጠረው የብሔራዊ ምርጫ ደህንነት ግብረ ኃይል ከተያዘለት የጊዜ ሰሌዳ በፊት በጣም ቀደም ብሎ ተመርቋል። በተለይ ዘንድሮ ግብረ ኃይሉ መመረቅ የነበረበት አሁን በያዝነው ሰኔ ወይም ሐምሌ ወራት ውስጥ የነበር ሲሆን የተመረቀው 6 ወራት ቀደም ብሎ ባለፈው ጥር ወር ነው ሲሉ ቃል አቀባዩ ሴፋስ አርተር አብራርተዋል። ከሥልጠናው ፕሮግራም በተጨማሪ ሴሚናሮችም እየተዘጋጁ አሰራሩን ዘመናዊ ለማድረግ መሞከሩን አስረድተዋል። የገዢውን ናሽናል ዲሞክራቲክ ኮንግረስ ኤንዲሲ ፓርቲንና የዋናውን ተቃዋሚ ፓርቲ ኒው ፓትሪዮቲክ ፓርቲ ደጋፊዎች ጨምሮ ሌሎችም ፖሊስ በምርጫዎች ወቅት አድሎ ይፈጽማሉ በማለት በተደጋጋሚ ሲከሱ ቆይተዋል። አርተር እነዚህን ክሶች ፈጽሞ አይቀበሉም፣ ሙሉ በሙሉ ያስተባብላሉ። ብዙ ጊዜ እነዚህ ክሶች መሠረተ ቢስ ናቸው ያሉት ቃል አቀባዩ አርተር፣ ያም ሆነ ይህ ግን ፖሊስ በገለልተኝነቱ ይዘልቃል ብለዋል። እንዴት ነው ገለልተኛ የምንሆነው ለሚለው ጥያቄ መልሱ ገለልተኛ መሆን የምንችለው ሙያችንን ስናከብር ነው ብለዋል። ለሙያችን የገባነውን ቃል ኪዳን አክብረን ስንገኝ ገለልተኛ ያደርገናል ሲሉም አስረድተዋል። ይህ በእንዲህ እንዳለ በምርጫ ወቅት ጥበቃ እንዲያደርጉላቸው በአንዳንድ የፖለቲካ ፓርቲዎች የሚቀጠሩ ረባሽ ወገኖች ጉዳይ በጥልቅ እንዳሳሰባቸው ጋናውያን ተናግረዋል። እነዚህ ቡድኖች በምርጫ ወቅት ተቃዋሚዎችን ያጠቃሉ ተብለው ይከሰሳሉ። የሀገር አስተዳደር ሚኒስትሩ ፕሮስፐር ባኒ እነዚህ ቡድኖች መታገድ አለባቸው ሲሉ ጥሪ አስተላልፈዋል። ቡድኖቹ በሕገ መንግሥታችን የታወቁ ባለመሆናቸው ቦታ የላቸውም ሲሉም የሀገር አስተዳደር ሚኒስትሩ አስረድተዋል። የጋና ፖሊስ በምርጫ ወቅት ገለልተኛ ይሆናል መባሉን መነሻ በማድረግ ኢትዮጵያና ሌሎች አፍሪካ ሀገሮች ከዚህ ምን መማር ይችላሉ የሚል ጥያቄ ይዘን ወደ ባለሙያ ሄደናል። ዶክተር ጌታቸው መታፈሪያ ይባላሉ። በሜሪላንድ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ዶክተር ጌታቸው በቅድሚያ ለሁል ጊዜ ትብብሮ ላመስግንና እስቲ ኢትዮጵያን እንውሰድ።
እሺ።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ሕገ መንግሥት አንቀጽ 87 ቁጥር 5 ሰራዊቱ፣ ይሄ ፖሊሱን የሚጨምራል ይመስለኛል፣ ሰራዊቱ ተግባሩን ከፖለቲካ ድርጅቶች ወገናዊነት ነጻ በሆነ አኳኋን ያከናውናል ነው የሚለው። ግና የ2007ቱን ምርጫ ውጤት ተከትሎ ሁከት ተፈጠረ። በሟቹ ጠቅላይ ሚኒስትር መለስ ዜናዊ ቀጥታ ትእዛዝ ስር መግባቱ የታወጀው ፖሊስና ሌላውም ወታደር ተኩስ ከፍቶ የብዙ ሰዎችን ሕይወት አጠፋ። ድርጊቱ የተፈጸመው በቀጥታ እንግዲህ በገዢው የፖለቲካ ፓርቲ አመራር ትእዛዝ ነው። ያ ሁኔታ እንዳይደገም ምን ቢደረግ ይበጃል ይላሉ ዶክተር ጌታቸው?
እሺ፣ በጣም አመሰግናለሁ። መጀመሪያ ወታደር ፖሊስ እና ጦር ኃይሉ በሲቪል መተዳደር አለበት ከሲቪል ትዕዛዝ መቀበል የሚል የዴሞክራሲ መርሆ ነው። ማንኛውም በዴሞክራሲ በሚመራበት አገር ሲቪሉ ክፍል የጦር ኃይሉን ያዛል። ሁለተኛ የሥራ ክፍሎች አሉ። ይሄውም ጦር ኃይሉ በተቋቋመበት መሰረት የአገሪቷን ዳር ድንበር ማስጠበቅ ነው። ከፖለቲካ ውስጥ ጣልቃ አይገባም። ፖለቲካው ለሲቪሉ ይለቀቃል። በሁለተኛ ደረጃ ደግሞ ፖሊሱ እንደዚሁ አገር ውስጥ ያለውን ጸጥታና ሰላም ማስጠበቅ ነው። ከማንም ጋር ወገንተኛ ሳይሆን ከገዢው ፓርቲ ወይም ደግሞ ከተቃዋሚ ፓርቲ ጋር ሳይወግን ቀጥ ብሎ ስራውን የሚሰራ ነገር ነው። አገራችንም ሆነ በአንዳንድ አፍሪካ ሀገሮች በህገ መንግስት ደረጃ የተጻፈ አለ። ጦር ኃይሉ ፖለቲካ ውስጥ አይገባም የሚል አለ። በሲቪሉ ይተዳደራል፣ ይገዛል፣ ትዕዛዙ የሚወስደው ከሲቪሉ ነው ይላል። ግን በስራ ደረጃ ህገ መንግስቱን አፍርሰው ብዙ አገሮች ኢትዮጵያም ሆነ ግብጽም ሆነ ሱዳንም ሆነ ሌሎቹ ሁሉ ህገ መንግስቱን በማፍረስ ወታደሩን ጦር ኃይሉን ለራሳቸው ፓርቲ እንዲወግንና ህዝቡን እንዲመታ ህዝቡን ላይ ጭቆና እንዲያመጣ ያደርጋሉ። ይህ አንደኛ ህጉን አፈረሱ ማለት ነው፣ የጻፉትን ህግ አፈረሱ ማለት ነው። ሁለተኛ ደግሞ የህዝቡንም ድጋፍ ያጣሉ ማለት ነው።
ዶክተር ጌታቸው መንተፈሪያ በሜሪላንድ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ ለጊዜው በጣም አመሰግናለሁ። እንደገና
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ወደ ምሽቱ የመጨረሻ መደበኛ ዝግጅት እንሸጋገራለን። ሴቶችና ቤተሰብ ነው።
የዩናይትድ ስቴትስ ቀዳማዊት እመቤት ሚሼል ኦባማ ለሴቶች ልጆች የትምህርት ዕድል መዳረስ የሚሰራው ሌት ገርልስ ለርን ልጃገረዶች ይማሩ የተባለውን መርሃ ግብር ለማስተዋወቅ እየተዘዋወሩ ናቸው። ባልደረባችን ጀምስ ባት ያጠናቀረውን ዘገባ ቆንጅት ታዬ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ ታቀርበዋለች። ቀዳማዊት እመቤት ሚሼል ኦባማ ከሁለቱ ልጆቻቸው መሊያና ሳሻ እንዲሁም ከእናታቸው ሜሪያን ሮቢንሰን ጋር ሆነው ሰኞ ዕለት ላይቤሪያን ከጎበኙ በኋላ ምሽቱን ወደ ሞሮኮ ማራኬሽ ተጉዘዋል። ማራኬሽ ሲገቡ የሞሮኮ ልዕልት ላላ ሳልማ አቀባበል አድርገውላቸዋል። በዚያ ሚሴስ ኦባማ ከታዋቂዋ አሜሪካዊት የፊልም ተዋናይት ሜሪል ስትሪፕ ጋር ሆነው የልጃገረዶች ትምህርት መዳረስን አስፈላጊነት በተመለከተ ንግግር አድርገዋል። በላይቤሪያ ቆይታቸው በአፍሪካ በሕዝብ የተመረጡ የመጀመሪያ ሴት ርዕሰ ብሔር ከሆኑት ከፕሬዝደንት ኤለን ጆንሰን ሰርሊፍ ጋር በግል ተወያይተዋል። ልጃገረዶች ጥራት ያለው ትምህርት ዕድል እንዳያገኙ የሚያደርጉ መሰናክሎችን ለመቅረፍ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ቀዳማዊት እመቤት ሚሼል ሌት ገርልስ ለርን የተባለውን መርሃ ግብር ባለፈው መጋቢት 2015 ዓመተ ምህረት ነው የመሰረቱት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ፣ የአሜሪካ የሰላም ጓድ እንዲሁም የዩናይትድ ስቴትስ ፕሬዚደንታዊ የጸረ ኤችአይቪ ኤድስ እርዳታ መርሃ ግብር ፔፕፋርም ይሳተፋሉ። በቀዳማዊት እመቤት ሚሼል ኦባማ ጉብኝት ወቅት የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ በሰላም ጓርድ አማካይነት በሌት ገርልስ ለርን መርሃ ግብር ለላይቤሪያ ልጃገረዶች ትምህርት ማስፋፊያ የሚውል 27 ሚሊዮን ዶላር መመደቡን ይፋ አድርጓል። በቅርቡ የተካሄደ ጥናት እንደሚያሳየው ላይቤሪያ ውስጥ ያለዕድሜ መዳር፣ እርግዝና ወይም ደግሞ ቤተሰቦች ወንዶች ልጆችን ትምህርት ቤት ለማስገባት ቅድሚያ ስለሚሰጡ የትምህርት ዕድል የሚያገኙ ሴቶች ልጆች ቁጥር ዝቅተኛ መሆኑን ያሳያል። ቀዳማዊት እመቤት ሚሼል ኦባማ በቆይታቸው ከዋና ከተማዋ ሞንሮቪያ ወጣ ብሎ በምትገኘው ካካታ ከተማ በሰላም ጓድ በጎ ፈቃደኛ አገልግሎት የተሰማሩ ወጣቶች በሀገሪቱ ዙሪያ ከመሰማራታቸው በፊት ስልጠና የሚያገኙበትን ካምፕ ጎብኝተዋል። በከተማዋ Girls Leading the World ዓለማችንን የሚመሩ ልጃገረዶች በሚል ስያሜ በተዘጋጀ መርሃ ግብር የሚሳተፉ ተማሪ ልጃገረዶችንም አነጋግረዋል። ልጃገረዶቹ ስለ መሪነት፣ በራስ ለመተማመን፣ አርአያነት ስላላቸው ሴቶች ተምረናል ሲሉ ለቀዳማዊት እመቤቲቱ አስረድተዋል። ሚስስ ኦባማ ትምርታችሁን አጥብቃችሁ ያዙ ሲሉ ምክር ሰጥተዋቸዋል።
ትግላችሁን ቀጥሉ። ትምርታችሁን እንዳታቋርጡ። ሁለተኛ ደረጃ ድረስ ግፉ። ከቻላችሁም ዩኒቨርሲቲ ገብታችሁ ቀጥሉ። ያን ካደረጋችሁ በኋላ ደግሞ ወደ ማህበረሰባችሁ ተመልሳችሁ የመሪነት ሚናችሁን በመቀጠል እንደናንተ የትምርት እድል ለማግኘት የሚታገሉትን ልጃገረዶች እንድትረዱ ፈልጋለሁ።
ላይቤሪያ ውስጥ አንደኛ ደረጃ ትምርታቸውን ከጨረሱ ተማሪዎች ውስጥ ከሁለት አንዷ ማንበብና መጻፍ እንደማይችሉ ዘገባዎች ይጠቁማሉ። የሀገሪቱ የጾታ ጉዳዮች ሚኒስትር ይህን ሁኔታ ለማስተካከል ማህበረሰባዊ ጥረት ይጠይቃል ብለዋል።
The thing with girl education is educating the parents. It's from the community level. So you can open all of the schools, whether a public, private, but how do you get the girls into those schools?
የልጃገረዶችን የትምህርት እድል እውን ለማድረግ ቁልፉ ወላጆቻቸውን ማስተማር ነው። ያም መካሄድ ያለበት በማህበረሰብ ደረጃ ነው። የግልም ይሁን የመንግስት ትምህርት ቤቶች ቢስፋፉም ወላጆችን፣ ማህበረሰቦችን፣ ሴቶቹን ልጆች ትምርት ቤት ማስገባት አስፈላጊ መሆኑን እንዲረዱት ማድረግ ያስፈልጋል። እኛም እዚህ ላይ አትኩረን እየሰራን ነው።
ቀዳማዊ ትምህርት ሚሼልና ቤተሰባቸው ከሞሮኮ በኋላ ወደ ስፔን ይጓዛሉ።
የዜና ማጠቃለያ እናነባለን። ቱርክ ባለፈው ዓመት የሩሲያን አይሮፕላን መታ ከጣለች ወዲህ የሩሲያና የቱርክ ፕሬዝዳንቶች ለመጀመሪያ ጊዜ በስልክ ተነጋግረው የጉዞና የንግድ ትብብር ለመቀጠል ተስማምተዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዛሬ ከቱርክ አቻቸው ሪሴፕ ታይፕ ኤርዶጋን ጋር ለ40 ደቂቃዎች ያህል በተነጋገሩበት ወቅት ሀገራቸው የንግድና የኢኮኖሚ ግንኙነት ለመቀጠል ከቱርክ ጋር መነጋገር እንደሚጀምር ገልጸዋል። ሩሲያውያን ጎብኚዎች ቱርክን እንዳይጎበኙ ተደንግጎ የነበረው ገደብ እንደሚነሳም እንደተነጋገሩ ሁለቱም ወገኖች አረጋግጠዋል። በዩናይትድ ስቴትስ የሚደገፉ የሶሪያ አማጽያን ከኢራቅ ጋር በሚዋሰነው ድንበር አጠገብ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰፈር የነበረ አነስተኛ አይሮፕላን ማረፊያን እንደያዙ ተዘግቧል። አልኩምካል ከተማ አጠገብ ያለው ሐምዳን አይሮፕላን ማረፊያ የጽንፈኛ ቡድን ሰፈር ሆኖ ሲያገለግል ቆይቷል። የቶዮታ ሞተር ኮርፖሬሽን በዓለም ደረጃ ከ3 ሚሊዮን በላይ የሚሆኑ መኪኖችን ለእድሳት ጠርቷል። የጃፓኑ መኪና ሰሪ ኩባንያ ይህን እርምጃ የወሰደው በአየር የተሞላው የመኪኖቹ የአደጋ መከላከያ ከረጢት ጉድለት ስላለበትና የመርዛማው ጋዝ ልቀት መቆጣጠሪያም በትክክል ስለማይሰራ እንደሆነ ዛሬ አስታውቋል።
አዳነችን አመሰግናለሁ። ለማጠቃለያው ዜና ጥቂት ደቂቃዎች ይቀሩናል። እስከ ምሽቱ 4 ሰዓት አጠራጥር ያሉ መረጃዎችን ላካፍላችሁ። ምንዛሪ፣ አንድ የዩናይትድ ስቴትስ ዶላር 21 ብር ከ90 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋው ግን 22 ብር ከ10 ሳንቲም ነው። አንድ ዩሮ 24 ብር ከ32፣ አንድ የእንግሊዝ ፓውንድ 29 ብር ከ53 ሳንቲም ነው። ነገ ሐሙስ ሰኔ 22 2008 ዓ ም አዲስ አበባ ዝናባማ እንደምትሆን ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት የተገኘ ትንበያ ይጠቁማል። ከፍተኛ ሙቀቷ 22 ዝቅተኛው 12 ዲግሪ ሴልሺየስ ነው። በኢትዮጵያ ከፍተኛው 43 ነው። የሰመራ ዝቅተኛው የባሌ ሮቤ 10 ዲግሪ ሴልሺየስ ነው። ከጎዴ በስተቀር በሙሉ ሀገሪቱ እንደሚዘንብ ነው ትንበያው የሚጠቁመው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችም ባልደረቦቻችን ስም የምንሰነበታችሁ እኔ አዳኝ ፍሳዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው እስከ ስንብቱ የአስቴር አወቀን ፍቅር አያልቅበት ሙዚቃን ጋብዛችኋለን። አብራችሁ እንድትቆዩ በእኛ በኩል
ሰላም፣ ደህና ደሩ። Yeah.
ሻ